የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ እረቡ ግንቦት 5 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
ኮቪድ-19 ከገባ በኋላ ከጅን እስኪ ምንና የሆነው እጅ መታጠብ ማለት በዛሽቲ እየሰራን ለመሰቡ ለድርጅቶችም ያቀርብ ለፊት አስቀምጠን ለበጎ አድራጎት እየሰራንበት ነው የሚገኘው።
የሰማችኋቸው በጋምቤላ ክልል በአሶሳ በኮቪድ-19 ዙሪያ በበጎ ፈቃደኝነት ግንዛቤ ማስጨበጥ ላይ እየተሳተፉ ያሉ በመሽቱ ይዘናል። በሌላ በኩል በዚህ አስጨናቂ ወቅት በተለይ ወጣቶች ነገሮችን እንዴት ወደ መልካም እንቀይር?
አንድ አጋጣሚ ለምሳሌ አሁን በቤታችን ጭንቀት ካለ እንዴት ቆም ብለን እንድናስተው ያደረገ ነገር ውስጥ የህይወት መስመራችንን ማስተዋል እንችላለን።
የህይወት ክህሎትና የዮጋ አሰልጣኝ እንዲሁም የክሁል ማዕከል መስራች ዮፍታሄን ማናዘዋለን ነበር የሰማችሁት። በመሽቱ ከምትሰማቸው ፕሮግራሞች መካከል አንዱ ነው። ይህንና ሌሎች ፕሮግራሞችም ይዘናል። የዛሬ የጋቢና አስተናጋጃችሁ ኤደን ገረመው ነኝ። ከሁሉ አስቀድሜ አብራችሁን ስለምታመሹ እያመሰገንኩ ለጣጥር ዜናዎች ካፕታን ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 2650 የላብራቶሪ ምርመራ ሁለት ሰዎች የኮሮና ቫይረስ ተገኝቶባቸዋል። የ24 እና የ33 ዓመት ኢትዮጵያን ወጣቶች ሲሆኑ የውጭ ሀገር የጉዞ ታሪክ ያላቸው ናቸው ተብሏል። አንደኛው በትግራይ ክልል ሌላኛው ደግሞ በሶማሌ ክልል ጅግጅጋ ለይቶ ማቆያዎች ውስጥ ነው የተመዘገቡት። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 263 የደረሰ ሲሆን ለ41698 ሰዎችም የኮቪድ-19 ምርመራ መደረጉን የኢትዮጵያ ጤና ሚኒስቴር በፌስቡክ ገጹ ላይ ዛሬ ቀትር ላይ አስታውቋል። ሱዳን በኢትዮጵያ የቀረበውን የኢትዮጵያ ህዳሴ ግድብን አሞላል የሚመለከት የቅድመ ስምምነት እቅድን እንደማትቀበል አስታውቀች። በዩናይትድ ስቴትስ የሚመራ ድርድር እንዲቀጥል ሀገሪቱ እንደምትፈልግም ተነግሯል። የቻይናው ግሎባል ቴሌቪዥን ኔትወርክ እንደዘገበው የሱዳን መንግስት ትናንት በሰጠው መግለጫ ላይ የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ለኢትዮጵያው አቻቸው አብይ አህመድ በጻፉት ደብዳቤ ላይ የግድቡን የመጀመሪያ አሞላል በተመለከተ የቀረበውን የስምምነት ሐሳብ እውቅና እንደማይሰጡት አስታውቋል። የመጀመሪያው ውሃ ሙሌትን በተመለከተ የሚደረግ ማናቸውም ከፊል ስምምነት ሊካተቱ በሚገቡ ቴክኒካዊና ህጋዊ ጉዳዮች ምክንያት ሊጸድቅ አይችልም ብለዋል ሐምዶክ። አብዛኞቹ የንግድ ተቋማት መከፈት በጀመሩበት በአሁኑ ሰዓት ለሁለት ተከታታይ ቀናት ምንም አይነት የኮቪድ-19 ተጠቂ አለማግኘቷን ኒውዚላንድ አስታወቀች። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርንና የጤና ሚኒስቴር የበላይ ኃላፊ አሽሊ ብሉምፊልድ በኮሮና ቫይረስ የተጠቁ ሰዎች ቁጥር 1497 ላይ እንደቆመ በዛሬው ዕለት ለጋዜጠኞች ተናግረዋል። ብሉምፊልድ ከረቡዕ እኩለ ሌሊት ጀምሮ ትልልቅ የገበያ አዳራሾችና የምግብ ቤቶችን የመሳሰሉ ስራ በሚጀምሩበት በአሁኑ ሰዓት ይህ ዜና አበረታሽ መሆኑን ተናግረዋል። ኒውዚላንድ የጥንቃቄ መራራቅ ህጓን አላነሳችም። አሁንም ቢሆን ከ10 በላይ ሰዎች በአንድ ቦታ መሰብሰብ አይችሉም። በቀረጥና ባንክ ማጭበርበር ወንጀል ጥፋተኛ ተብሎ የነበሩት የፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ቅስቀሳ ዘመቻ ሊቀመንበር ፖል ማናፎርት የቀራቸውን የቅጣት ጊዜ በቤታቸው ሆነው ያሳለፉ ዘንድ ዛሬ ከወህኒ ቤት ተለቀዋል። የ71 ዓመቱ ማናፎርት 7 ዓመት ከግማሽ በእስር እንዲያሳልፉ ነበር የተወሰነባቸው። ከዚያ ጊዜ ውስጥ ከዓመት ዘለግ የሚለውን ጊዜ ብቻ ነው በእስር ያሳለፉት። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ምሽቱን እያስተናገድኳችሁ ያለሁት ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገራለን። በባህር ዳር ከተማ የሚገኙ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች በገበያ ማጣት እየተማረሩ ነው። የገበያ ችግር የተፈጠረው ደግሞ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል የተሳሳተ መረጃ በመሰራጨቱ ነው ይላሉ። የኢትዮጵያ የጤና ሚኒስቴር አሳ መመገብ ቫይረሱን ያስተላልፋል የሚለው መረጃ የተሳሳተ ነው ብሏል። ሆኖም ግን ጥሬውን መመገብም እንደማይመከር አሳስቧል። አስቴር ምስጋናው ዝርዝር ይዛለች።
በኢትዮጵያ በስፋቱ አንደኛ የሆነው የጣና ሐይቅ እንዲሁም የረጅሙ የአባይ ወንዝ ከሚገኝበት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሐይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሐይቅ 7300 ቶን በላይ አሳ በአመት እንደሚመረትም መረጃዎች ያመለክታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚመገበው ከዚሁ ሐይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሐይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ህይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን ሁኔታ ያብራራሉ።
5403
አሳ አስጋሪዎች አሉ።
አሁን እንግዲህ 1000 ሊጨምር ይችላል።
የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮ በጎብኚዎችና በነዋሪዎች የሚጨናነቁት በጣና ሐይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ይላሉ።
እኔ እንደተረዳሁት ያው ባነጋገር ምክንያት ይመስለኛል ለምን ያው አሳ እንዳስበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም።
አሳስ ጋሪ ነኝ ያሉት ሞገስ ሰጠኝ የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙሃን እንደሆነ ይናገራሉ።
አሳችን በአጋጣሚ እንደከዘነ ወይም እንደያዘነ ይበሽታ ከመጣ በኋላ አሳ እንዳትበሉ ኮሮና ያስተላልፋል ስለተባለ ማንም ሰው ሆቴልም ወይም ደግሞ ግለሰብ ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ አይደለም። ምክንያቱም የሚዲያ ችግር ወይም ደግሞ የባለሙያ ችግር ስለሆነ።
የአሜሪካ ድምጽ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከነዚህ አንዷ ወይዘሮ ትክስ ገረመው በመገናኛ ብዙሃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ።
አናዳሪ ምግቦችን ቤተሰብ ተሰብስበን ሄደን እንበላ ነበረ። አሁን ኮሮና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። ነው ጥብሱ ይሁን ጥሬውን ይሁን አላውቅም። አሁን ከዛ ወዲህ ይጨላቅም።
ኮሮና ያስተላልፋል ብለው የተገለጸበት ማለት ነው?
አዎ እሱ ኮሮና በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን እየሄድን በሳምንት አንድ ቀን ከቤት ከምንሰራ ስራ አድካሚ ስለሆነ በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን እንተናንተን በልተን እንመጣ ነበር። አሁን ግን አቁመናል። ግን በቴሌቪዥን ኤክስ ተደርጎ አሳ እንደጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው። እኔ ሚዲያው ዝም ብሎ አይናገርም። ያው ከባለሙያ ካልሰማ ወይም ካልተነገረው ዝም ብሎ ብድቀቁ አይወራውም። ስለዚህ አባለሙያ እንደተናገሩታ ቢሆን ማስበው ነው።
ነዋሪዎቹ ይህንን ይበሉ እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው።
በእሳት ከተነከ አሳ ያስተላል እንደማንኛውም የስጋ ዘርፍ ስለሆነ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን በጥሬው ግን ማንም የሚበላ ሰው የለም። እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስስ በእኛ አካባቢ ጥሬ አሳ ብዙ አይበላም።
አንተ ስላሳ ያለህ ግንዛቤ ኮሮና ያስተላልፋል ወይስ አያስተላልፍም?
እኔ አያስተላልፍም ብዬ ነው የማስበው። ለምን ደግሞ ያስተላልፋል ብሎ ከታሰበም እንኳን ሳይበስል የሚበላ ሰው ሁሉም ሰው በስሎ ምናምን ይበላል። እኔም አሁን አሳ እበላለሁ ግን በጥሬው አትሁን የሚል የተባለ ነው ይመስላል።
ዶክተር ወንድም ያገኘም ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ።
ስለዚህ የሚባሉት እሳት ለክቷቸው ኮቪድ ደግሞ በቀላሉ በሳትቸው በቀላሉ ለሙቀት ለመስጋለት የሚሞት ቫይረስ፣ ሁለተኛ ነገር ደግሞ የመሰለ ምግብ በተለይም ደግሞ ቫይረሶች ኮቪድ አይነት ቫይረሶችን
ያስተላልፋል። ስለዚህ ሙሉ ለሙሉ አሳ
አያስተላልፍም።
የኢትዮጵያ ጤና ሚኒስቴርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሮ መመገቡ እንዳይዘነጋ ከማስተዋወስ ጋር የሚኒስትሩ የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይሄንኑ ነው የሚያብራሩት።
ያ እንደ ጤና ሚኒስቴር የህብረተሰባችን ትሬስ ጋር እና ያልመሰሉ የአሳ ምርቶችን እንዳይመገብ ምክር ሰጥተናል። መግለጫም ተሰጥቶበታል በዚህ ጉዳይ ላይ። ከዚህ አንጻር አሁንም እናስተላልፈው መልዕክት ምንድን ነው? ያልመሰሉ የአሳ ምርቶችን እና ቶታሊ ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም እና በዚህ መሰረት ህብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ እንመክራለን።
የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንክኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በመደመጥ ላይ ያለው ከአሜሪካ ድምጽ ሬዲዮ ደናንተ የሚደርሰው ጋቢና ቪኦኤ ነው። ከዚህ በመቀጠል ደግሞ ወደ ጋምቤላ እናመራለን። ባሶሳ ከተማ አንዳንድ ወጣቶች የኮሮና ቫይረስ ወረርሽኝን አስቀድሞ ለመከላከል ለማህበረሰቡ ግንዛቤ እየሰጡ መሆናቸውን ገልጸዋል። በማህበረሰቡ ዘንድም አልፎ አልፎ የሚስተዋሉ የተሳሳቱ ግንዛቤዎችና መዘናጋቶችን ለመቅረፍም ጥረት እንደሚያደርጉ ነው ወጣቶቹ ለጋቢና ቪኦኤ የገለጹት። ናኩር መልካ ተጨማሪ ልኳል።
መምህር አረጋሽ ፈራው የጋምቤላ ከተማ ነዋሪ ነው። ኮቪድ-19 በኢትዮጵያ ከተገኘበት ጊዜ ጀምሮ ጋምቤላ ውስጥ በበጎ ፈቃደኝነት ላለፉት 2 ወራት ግንዛቤ እየሰጠን ነው ይላል።
በጋምቤላ ዙሪያና ከተማው አካባቢ የአዌርነስ ስራ ነው በዋነኛነት የግንዛቤ ማስጨበጫ ነው። መንግስትም የጤና ባለሙያዎችን የሚሉትንም ይተግብሩ ነው። ለማህበረሰቡ የሚሰጡት የግንዛቤ ማስጨበጫ ግን በዚህ መሀል ቻሌንጅ አለ ነው። እኛ እንደ ሳኒታይዘር፣ ፌስ ማስክ እንዲሁም ግላፍ አቅራቢዎች አድርጎ የሚወስዱ አካላት እንዳሉ ግን እኛ የሚያቀርብልን አካላት እንዳለ ነው። ከኛ እና እኛ ኦልሬዲ ፕሮቴክሽን ለማድረግ እኛ ከዛ በኋላ ለህብረተሰቡ ትምህርት ለመስጠት ይህን የታሰበ ነው እንጂ እኛ ፕሮቫይደር እንዳልሆን ነግረናቸው።
የጋምቤላ ክልል ወጣት ማህበራት ዋና አስተባባሪ ሰለሞን አሰፋ ስለሚሰጡት አገልግሎት እንዲህ ገልጻል።
በርካታ የግንዛቤና በተለይ የቤት ለቤት የግንዛቤ ስራዎችን እየሰራን እንገኛለን። ከተማ ላይ ዋና አደባባይ ላይ በጋራ የእጅ መታጠብ እንዲሁም እዛው በኢሚኒ ሚዲያ ሴንተር ማቋቋመን ህብረተሰቡን እያስተማር እንገኛለን። ከታችኛ ወረዳ ድረስ ዘልቀን ለመሄድ የተወሰኑ የበጀት ስንጠርልብን እነዚህም ደግሞ ፕሮፖዛል ቀርጸን ብናቀርብም የተወሰኑ ያቀረቡን ያክል ባይሰጠንም የተወሰኑ ቃል የሚገቡ አሉ እና ይሄ አሁንም በቂ ስላልሆነ ሊተባበሩና ሊደግፉ የሚገባ ይመስለኛል። በጎ ፍቃድ ላይ ለሚሰሩ ወጣቶች እነዚህ የንጽህና መከላከያ ከብዙ ሰዎች ጋር ስለሚገናኙ በሚንቀሳቀሱበት ሰዓት ሴት ባለሆነ መልኩ ነው እየሰጡ ስለዚህ አሁን የተደረገ ያለው የተወሰነ ጅምሮች አሉ። በጤና በኩል ያስጨምር ሳሙናዎችና ሳኒታይዘሮችን አሁን ከምናስተናግደው እንትን አንጻር ብዙ የሚቀረው ጉዳይ ነው።
አገልግሎቱን በሚሰጡበት ወቅት አጋጠመን ያሉትን የንጽህና መጠበቂያ ቁሳቁሶች እጥረት ለማሟላት ከሚመለከታቸው አካላት ጋር መምከራቸውንም ገልጸዋል። የኮሮና ወረርሽኝን አስቀድሞ ለመከላከል እንዲቻል በቤንሻንጉል ጉሙዝ ክልል አሶሳ ከተማም ወጣቶች ለማህበረሰቡ በበጎ ፈቃደኝነት አስተዋጽኦ እያበረከቱ ነው የሚለው ደግሞ ወጣት እዩብ ያያሚት ነው። ወጣቱ ከ40 በላይ ከእጅ ንክኪ ነጻ የሆኑ የእጅ ማስታጠቢያ ቁሳቁሶችን ሰርቶ ለአገልግሎት ማብቃቱን ይናገራል።
ኮቪድ-19 ከገባ በኋላ ከእጅ ንክኪ ነጻ የሆነውን የእጅ መታጠቢያ ማሽን በሰፊው እየሰራን ለህብረተሰቡም ለድርጅቶችም እያቀረብን ለፊት አስቀምጠን እንደ በጎ አድራጎት እየሰራንበት ነው የሚገኘው። ለሌሎች በጎ አድራጎት ድርጅቶችም እንደዚሁ ግን ለእነሱም እንደ ስጦታ እያበረከት ለሌሎች ደግሞ ድርጅቶች አሉ እነዚህ ትላልቅ ድርጅቶች እነሱ በጊዜ ደረጃ እየጠየቁም ለእነሱም ደግሞ እየሰራን ለጊዜ እያቀረብንላቸው ነው የሚገኘው ማለት ነው። አጠቃላይ እስካሁን ደረጃ ወደ 40 እና ከ40 በላይ ተሰርቶ ነው ያለው። እንዲሁም ደግሞ በሰፈራችን በተለምዶ በሳር ቤቶች አካባቢ የሚባሉ ቦታ ላይ የበጎ ፍቃድ አገልግሎት እየሰጠን ያለ ነው። ለማህበረሰቡም እንዲሁ ትምህርት እየሰጠ እጅ ማጣጠብ፣ ርቀታቸውን እንዲጠብቁ፣ ከተለያዩ ነገሮች ንክኪ እንዲቆጠቡ በሚል እየዞረም እንደዚህ ትምህርት ይሰጣል።
ኦል ሲዝን ወይም በሁሉም ወቅት በሚባል ማህበር ከተደራጁ 30 ወጣቶች ውጪ በከተማው የተለያዩ ስፍራዎች ግንዛቤ የመስጠቱ ተግባር እየተከናወነ ነው ይላል ሌላኛው በጎ ፈቃደኛ ናስር ጣሃ።
በአለም አቀፍም ሆነ ብሎም በሀገራችን ኢትዮጵያ አሁን በከፍተኛ ሁኔታ የተስፋፋ ያለው የኮቪድ-19 ኮሮና ቫይረስ ስርጭትን በአጭሩ ለመግታት እኛ የበጎ ፈቃደኝነት ስራ እየሰራ እንገኛለን። እኛ ብቻ አይደለንም፣ ብዙ ወጣቶች አሶሳ ላይ በየቦታው ላይ የእጅ የማስታጠብ ስራ እየሰሩ ይገኛሉ። ቫይረሱ ይተላለፍበታል የሚባለውን መንገዶች እያንዳንዱ ነገር ለማህበረሰባችን በጣም በቅርበት ስለምንገኝ እኛ ከምንም በላይ እያስተማርን ይገኛል። ራሳችን ጥንቃቄ ያደረግና መንግስት በሚሰጠው ጤና መመሪያ ባለሙያዎች የሚሰጡትን መልእክት በመቀበል በአጭሩ ይህ መልእክት የማይደርሳቸው ማህበረሰቦችን እያስተማር ይገኛል እና ሁላችን ካልተባበር በጣም አስቸጋሪ ይሆናል ብዬ ነው የማስበው።
ወጣቶቹ ማህበረሰባቸውን በማገልገላቸው ደስታ እንደተሰማቸው ገልጸው አሁንም የሚስተዋሉ የተሳሳቱ ግንዛቤዎችና መዘናጋቶች እንዲቀረፉም ጥሪ አቅርበዋል።
ሶስት ሞት ይጠብቃል። በአለማዊ የሚያስተምሩ አባቶች የሚያስተምሩትና እኛም ደግሞ በዚህ ተራራ ላይ ስናሳስብ ሌለ ቤት ድረስ ስናስተምር እኮ የተሻለ ለውጥ እንዲያመጣ ነበር ሰው የአመለካከት ለውጥ እንዲያመጣ ነው። ግን አሁንም ስቲል ተሰብስቦ የመጨባበጥ የመሳሳም እና በጋራ አብሮ የመቀመጥ ሁኔታ አለና ይሄ አሁንም በጣም እንደ ችግር ነው እያየን ያለ ነው። እና ስለዚህ አሁን አለመቀበል ችግር ነው።
ገና ከርቀት ይብን አርማውን ሲያዩ አንፈልግም፣ እንደውም ኮሮና ናችሁ በእናንተ በራሱ ከእናንተ ነው ሊተላለፍብን የሚችለው አይነት የሚል ውስጥ ማህበረሰብ እንዳለ እዛው ልክ እኛን አንደርስታንድ የሚያደርጉ እንዳሉ ሁሉ የአንደርስታንዲንግ ችግር ያለባቸው አልመጣም፣ ሊመጣም አይችልም። ከወይዘር አንጻር ግን የሚገርም የሚያውቃሉ። ያ ማለት በሞቃት አካባቢ የቫይረስ የሚቆይበት ፕሮባብሊቲ የለም ብለው ያስባሉ። ያ ደግሞ የአረብ ሀገራትን ማንሳት በቂ ይሆናል።
ህብረተሰቡ ሁሌም ባይዘነጋ ጥንቃቄ ማድረግ አለበት። እያንዳንዱ ሲንቀሳቀስ አሁን በየአቅጣጫው በከተማችን በየቦታው እያንዳንዱ ሰው ይመለከታል። ኢኮኖሚካሊ ሶሻሊ እያንዳንዱ ለመኖር ጤና ካለ ነው ማንም ሰው መኖር የሚችል እና እዚህ ላይ ትኩረት ሰጥቶት ልክ እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮውን ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት የበጎ ፈቃደኛ ወጣቶችን ሊተባበር ይገባል። በሚችለው ተባብረን በአጭሩ ይህን ነገር ማስቀረት ይቻላል ብዬ ነው ማምሮ። በበኩል
ለአሜሪካ ድምፅ ናኮር መልካ ካምቦ።
ማህበራዊ መራራቅን ለመተግበር በሚል ምክንያት በተዘጉ ስራዎችና በተደረጉ የእንቅስቃሴ ገደቦች ሳቢያ ብዙዎች በቤታቸው ተቀምጠዋል። ይህም ከፍተኛ የሆነ የአኗኗር ለውጥ የገንዘብና የጤና ችግር በማምጣቱ ብዙዎች ነገ ምን ይሆናል በሚል ፍርሃትና ጭንቀት እንዲሁም አሉታዊ ስሜት ውስጥ ገብተዋል። ከነዚህ አሉታዊ ስሜቶች ለመውጣት የህይወት ክህሎትና የዮጋ አሰልጣኝ እንዲሁም የክሁል ማዕከል መስራችና የሰብአዊ ምህንድስና ፕሮግራም አዘጋጅ ወጣት ዮፍታሄ ማናዘዋልን አነጋግሬው ነበር። ዮፍታሄ ይሄ ጊዜ ብዙ አሉታዊ ነገሮች ቢኖሩትም መልካም ነገሮችንም ሰንቋል ይላል።
ቻሌንጆች ወይም ደግሞ ክሎች ችግሮች እንዳሉ ማልክላችንም ማየት የምንችለው ነገር ነው። ቀላል ጊዜ አይደለም ያለንበት። በኢትዮጵያ ብቻ ሳይሆን እንደ ዓለም ብዙ ጊዜ አሉታዊ ብለን የምንይዛቸው ነገሮች ከኛ ምቾት ከኛ ይዘት ጋር ትንሽ ገፋ የሚያደርጉን ምናልባትም ደግሞ እንድንቆም የሚያደርጉን ድንቀት የሚያደርጉን ነገሮችን በጥቅሉ ምናልባት አሉታዊ ብለን የምንይዛቸው እንችላለን። እነዚህ ደግሞ አጋጣሚዎች በራሳቸው ማለት በመደናቀፍ ውስጥ ከምቾታችን ሊመጣ እንችላለን። አንዳንዴ ደግሞ ቦታችን ትልቅ ደረጃ መውጣት የሚችለው ካለው ምቾት ወጣ ማለት ይችልም ነው። ውስጣችን ሪስክ የሚያደርጋቸው ነገሮች አሉ፣ ወይም ደግሞ ግብግብ የሚፈጥርበት አጋጣሚ። ለምሳሌ አንድ ሰው ጂም ገብቶ ጡንቻውን ለማሳደግ ወይም ለማሰራት ሲሞክር ጡንቻው በፋት ምቾት ላይ አይደለም ያለው። ምናልባት ጡንቻው ይጎሰቆላል ብለው ወይም ደግሞ በትግል ውስጥ የመበጣጠፍ አጋጣሚ ላገር ይችላል። በዛ ሁኔታ ውስጥ ግን የዛ ጡንቻ እድሳት ውስጥ ያ ጡንቻ የማደግና የመበልጸግ ሁኔታ ውስጥ ይገባል ማለት ነው። አሉታዊ የምንላቸው ነገሮች በአንድ ምሳሌ ትልቅ ስጦታ ወይም ደግሞ ትልቅ ግባት መሆንም ይችላሉ። እነዚህ ጎን ለጎን ማየት የምንችልበትን አጋጣሚ ሊያጋር ነው አንድ ምሳሌ።
በዚህ አስቸጋሪ ወቅት ሰዎች ያጡትን ብቻ ከማሰብ ይልቅ ወደ ማንነታቸው ጠለቅ ብለው በማየት ራሳቸውን መፈተሽ የሚችሉባቸው ሰባት ነገሮችም አሉ ይላል።
ሰባት ትልልቅ ስጦታዎች ይዛቸዋል ነው እነዚህም ነጥቦች። የመጀመሪያው ነጥብ ቆም ማለት መቻል ትልቁ ተገቢ መንገድ ነው ብዬ አስባለሁ። ምናልባትም እንደ ምድር ካየ ነው በዚህ ኮቪድ-19 ሁኔታ ውስጥ ምድራችንና እንደመቆም ሁኔታ ውስጥ ሜቶሎጂና ማረቢያንስ በተክሉ ረገብ ማለት ነው ታስ ገብቷልና ምድር ራሱ በዚህ ሁኔታ እሱ ያለች ይመስለኛል። ትንሽ ቆመ ማለታችን ግራና ቀኝ ለማየት እንችላለን። አንድ አጋጣሚ ለምሳሌ አሁን በቤታችን ስንቆ ካለን ከተቀም ታዲ ቆመ ብለን እንድናስተው ያደረገ ነገር ውስጥ የህይወት መስመራችንን ማስተው እንችላለን። ወይም ደግሞ ክላሪፋይ የፕራዮሪቲ ስለሆነ ቆመ ብለን መስመር ለማያዝ መሞከር ምሳራው ስራ ላይ ለልፉት አንድ አመት ሁለት አመት አምስት አመት ውስጥ ሞዶውና ከኔ ህይወት እንደተቃጠለ ጋር ምን ይሰራ ነበር ወይ ቆመ ብዬ እሱ ለመለቀቅ ነው ፍላጎት አዲስ መስመር መጀመር ፈልጋለሁ የህይወት እቅዶቼን እንዴት መስመር ማድረግ እችላለሁ የህይወት እንቅስቃሴን በትልቅ መነጽር የህይወት መስመራችንን እንዴት መቀየር እንችላለን የሚለው መጀመሪያ ነጥብ ነው። ሰው ጥሩ አጋጣሚ ነው ጥሩ በር ተከፍቶልኛል ማለት ነው። ለተኛ የድሳት ጊዜ ተከፍቶልኛል ብዬ አስባለሁ። እድሳት ስንል መኪናችን ሰርቪስ ካልተደረገ ስልካችን ቻርጅ ካልተደረገ የመሳት ድሜ የቀነሰ እንደሚሄድ እናላለን። ስልካችን ቻርጅ ከሌለው ይጠፋል ራሱ አይደለ? ያለን የህይወት እንቅስቃሴ ለዚህ ብዙ ጫራፋችን ቻርጅ የምናደርግበት ጊዜዎች ወይም አጋጣሚዎች ባስቶን ከተገሩ አይደሉም እንዲያል ስለፈቅ ግን ቆም ብለን እንትና ለራሳችን እንደፋቅ ጊዜ እንሰጣለን። ከሰውነት አንጻር ለምሳሌ አሁን አለም በክብ ኮቪድ-19 ሁኔታ ኢሚኒቲያችን በጣም የሚፈልግ ነገር ነው። እንደ በሽታ መከላከል አቅማችንን እሱ ደግሞ ማገባችን ብቻታችን በጣም ትልቅ ግብዓት ነው እንዳለበት ነግረናልና አእምሯችን ራሱ አፈካባችን አእምሯችን ጤና ላይ ለራሳችን ጊዜ መስጠት ራሳችንን መንከባከብ የሚችልበት ጥሩ አጋጣሚ ፈጥሮልናል ብዬ አስባለሁ። ሶስተኛ contribution ነው እንደሞ የርዳታ በዚህ ኮቪድ-19 ቀጠና ውስጥ ሰዎች በችግር ውስጥ ናቸው። ከገንዘብ አንጻር ከደጋፊ አንጻር ከጤና አለውም ከሚል ሰው አንጻር ብዙ ሰው የሚፈልግበት ሁኔታ ተፈጥሯልና ምናልባት በሌላ ጊዜ አንድ ሰው የተሻለ ገንዘብ ሲኖረኝ የተሻለ ህይወት ሲኖረኝ ሰዎች እንዳለ ሁሉ የሚያስብ ሰው ሊኖር ይችላል። አሁን ግን በጣም ብዙ እርዳታ የሚፈልግ የትኛውን ቦታ ላይ ብንሆን ለዚህ አሁን ባለንበት ሁኔታ ማንም መርዳት ይችላለን ብለን ራሳችን መመረት ሊሆን ይችላል።
ይህንን ወቅት በተለይም ወጣቶች ለፈጠራ ስራ ለመማርና ለወደፊቱ ለማቀጃ አድርገው እንዲጠቀሙበትም ይመክራል።
አራተኛው ምናምን ይችላል ካሜራችን ጋር የመስፈሪያ ጊዜ ተፈጥሮናል ብዬ አስባለሁ። ይህን ነገር ለመፍጠር ለመፈልሰች ለማበልጸግ ምክንያቱም ብዙ ጊዜ አዲስ ነገር ለመፍጠር ጊዜዎች ላይ መቻችን ይችላሉ። ስራ ይዘና ልንጭልፋችን አለ ቢዚ እንሆናለን እና ስለዚህ በዚህ ጊዜ ውስጥ ምንድነው ክሬት ማድረግ የምንችለው በህይወታችን በሙያችን በምንወደው ዘርፍ ምን ክሬት ማድረግ መፍጠር እንችላለን። ስለዚህ መፍጠር አራተኛው ነው ይችላል። አምስተኛ ደግሞ አዲስ ነገር መማር። ይህም ከዛ ጋር የተገናኘ ነው። አንዳንዴ ብዙ ነገሮችን ምን የቢዝነስ ክሎት መማር ይችላሉ፣ ምን አዲስ ቋንቋ መማር ይችላሉ፣ ምን አዲስ የሙዚቃ መሳሪያ መማር ይችላሉ። ብዙ ዘርፎች ይኖራሉ ስለመማር ስናስብ እና አዲስ ነገር ለመማር አሁንም በጠና ምሳት መስኩ እንችላለን። ጥሩ በር ከፍትልናል። ሁለት መዳረሻ ልጨምርና ስድስተኛ ላይ የህይወት ቅኝት እለዋለሁ። ብዙ ጊዜ ቅኝት ስንል ህይወታችን ላይ አልፎ አልፎ ቅኝት የማናደርግ ከሆነ ወይም ደግሞ የበላነው ምግብ ሳይፈጭሩ ጫፍ የምንገባ ከሆነ ሆዳችን ይረበሻል አይደለ? ስለዚህ በህይወታችን የተማርናቸው ያስተዋልናቸው ባለፉት አራት አመት አምስት አመት አስር አመቶች ምን ምን ነገሮች አሉ፣ ምን መቃኘት እንችላለን፣ ከነሱ ምን ተምረን ወደ ሚመጣ ህይወታችን ግባት ማድረግ እንችላለን። ሰዎች ዳይጀስት እና ሪፍሌክት የምናደርግበት ጊዜ ነው። የመጨረሻ ሰባት ነው አሻግሮ የማያ ጊዜ ነው። ምናልባትም ቅድም የመጀመሪያው ነጥብ ላይ ቆም ብለን እንድናይ ብለናል እና ቆም ብለን ስናይ አካባቢያችንን እንድናስተውል እንድንቃኝ አድርገናል። የመጨረሻ ደግሞ ሰባተኛ ላይ እንዴት አሻግረን ማየት እንችላለን፣ በፊት ህይወታችን እንድናሻገር ገንዘብ ላይ ብቻ አተኩሮ የነበረ ሰው ካለ እንዴት ነው አሻግሮ ሲያይ ከቤተሰብ አንጻር ከመንፈሳዊ ህይወቱ አንጻር ከጤናው አንጻር ምን ምን ነገሮችን ረስተዋል፣ ምን ምን ነገሮችን ህይወት ላይ መጨመር ይችላል፣ ምን ምን ማሻሻል ይችላል። ስለዚህ በተሻለ አቅም ወደፊት ነው የምናየው።
የህይወት ክህሎት አሰልጣኙ ወጣት ዮፍታሄ ሰዎች በዚህ ወቅት በየዕለቱ የሚሰሟቸውን አሉታዊ ስሜቶች በተረጋጋ መንፈስ ጥልቅ የሆኑ ትንፋሾችን በመውሰድ እንዲሁም ከቀን ውስጥ ደስታን የፈጠሩላቸውና የሚያመሰግኑባቸውን ነገሮች በማሰላሰልና በመጻፍ አሉታዊ ስሜትን ማሸነፍ ይችላሉ ይላል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በኮቪድ-19 ወረርሽኝ ምክንያት በመካከለኛው ምስራቅና በሰሜን አፍሪካ በረሃብ የሚጠቁ ሰዎች ቁጥር ከ47 ሚሊዮን በላይ ሊሆን ይችላል ሲል የዓለም የምግብ ድርጅት አስጠንቅቋል። ይህ ቁጥር አሁን ላይ ካለው በረሃብ የተጠቁ ሰዎች ጋር ሲነጻጸር በ6.7 ሚሊዮን ከፍ ያለ ነው። ሊሳ ሽላይን ከጄኔቫ የላከችውን ሪፖርት ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የመካከለኛው ምስራቅና የሰሜን አፍሪካ ሀገራት በጦርነት በፖለቲካ ዓለም አለመረጋጋትና በኢኮኖሚያዊ ችግሮች ሲታመሱ ኖረዋል። ኮቪድ-19 ደግሞ ችግሮቹን የበለጠ እያባባሳቸው ነው። የተባበሩት መንግስታት ድርጅቶች ያልተረጋጉና ጠንክረው ያልወጡ መንግስታት ያሏቸው እነዚህ ሀገራት ወረርሽኙንና ኮረርሽኙ ጋር የሚመጡ ተያያዥ ችግሮችን ለመቋቋም የሚያስችል አቅም የላቸውም ሲሉ ያስጠነቅቃሉ። የዓለም ምግብ ድርጅት የምግብ ቀውስን አስመልክቶ ባወጣው ሪፖርት በዓለማችን ላይ በምግብ እጥረት ከሚሰቃዩ ህዝቦች 20% የሚሆኑት በመካከለኛው ምስራቅ እንደሚገኙ አመልክቷል። የምግብ ድርጅቱ የህዝብ ግንኙነት ኃላፊ ኤልዛቤት ባየርስ ወረርሽኙ ጽኑ ረሃቡን ወደ ከፋ ደረጃ እንደሚያደርሰውና ሰዎች መተዳደሪያ ምንጫቸውን እያጡ በሄዱ ቁጥር ራሳቸውን መመገብ እንደሚያቀታቸው ይገልጻሉ።
With little to no saving, no employment insurance.
ያጠራቀሙት ገንዘብ ሳይኖራቸው ወይም የሥራ ማጣት ዋስትናና የምግብ ድጋፍ በሌለበት የዕለት ተዕለት ኑሯቸውን ቀጥተኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የሚተዳደሩ ቤተሰቦች ሙሉ ለሙሉ ከቤት መዋልን መቋቋም አይችሉም። ብዙ ሰዎች ህይወታቸውን ለማቆየት የምግብ እርዳታ ያስፈልጋቸዋል።
በአሁኑ ወቅት የዓለም ምግብ ድርጅት በአካባቢው ላሉ 23 ሚሊዮን ሰዎች ምግብ ያቀርባል። ከዚህ ውስጥ 2/3 የሚሆነው በጦርነት በበሽታና በረሃብ ለሚሰቃዩት የየመንና ሶሪያ ህዝቦች የሚላክ ነው።
አድማጮች ለዛሬ ያዝመላችሁ ሜጋፒና ቢዩ ዝግጅቶች እዚህ ላይ አጠናቀናል። ሳስተናግዳችሁ አመሻውት ኤደን ገረመው ነበርኩ። ካቀናባሪያችን ኤልያስ አስማረጋ። አስተያየቶቻችሁን በፌስቡክ @ቪያምሃሪክ በትዊተርም #ጋፒናቪኦኤና እንዲሁም ኢንስታግራም ላይ አድርሱን gapinavoa@vioinst.com ኢሜል አድራሻችንን ተጠቀሙ። ደናገሩ
ይበርናሽ ይበር
Tunene ratone vioi sa cantava fanno romoti.